الاخضر روح بلوغان كافي اللوغو
جو جو جامبينو بي او ان
የባለ ብዙ ቀለም ሐሳቦች መናሪያ ረጅም ያብሮነት ኮዳና
ጋፒና ቪኦኤ ያዲሱ ትውልድ ድምጽ
ሰላም ለእናንተ ይሁን። ጋፒና ቪኦኤ ተጀመረ። ከአሜሪካ ድምጽ በዛሬ ምሽት ስርጭታችን ከሚደመጡት ጉዳዮች መካከል
ከሶስት አቅጣጫ ስለሆነ በጣም ተኩሱ ሲበረታ ሹፌሩ እንደምን ብሎ መኪናውን ወደ አንድ ጠርዛ ይዞ ገለበጠው ማለት ነው።
በቅርቡ ወደ አዲስ አበባ በመጓዝ ላይ ያሉ ከተከፈተ ጥቃት ከተረፉ የአዲግራት ዩኒቨርሲቲ ተማሪዎች የተደረገ ቆይታ በምሽቱ ይደመጣል።
ምክንያቱም 100 ዓመት ሲሉ ለብዙ ሰዎች የስራ እድል ፈጥሯል። የመዝናኛ አማራጭ ነበረ።
ደራሲና ጸሐፊ ተውኔት መዓዛ ወርቁን ነው አሁን ደግሞ የሰማናት። ስለ ቲያትር፣ ስለተሰኘው የቲያትር ጥበብን ማነቃቂያና ዘመናዊ የኢትዮጵያ ቲያትርን ታሪክ ዘካሪ መርሃ ግብር በምሽቱ ታውጋናለች። እነዚህና ሌሎች ጉዳዮች የተካተቱበትን መርሃ ግብር ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ ቅንብሩን ያከናውናል። ስመኝሽ የቆየ ደግሞ አጫጭር የዓለም ዜናዎችን በመቀጠል ታሰማናለች።
አመሰግናለሁ ሀብታሙ። በሰሜን እዝ የመከላከያ ሰራዊት ላይ እንዲሁም በማይካድራ ከተማ ከተፈጸመው ጥቃት ጋር በተያያዘ ተሳትፏላቸው በተባሉ የህወሓት ቡድን አባላት ላይ ክስ መሰረት መሆኑን ፋና ብሮድካስቲንግ ኮርፖሬሽን ዘግቧል። ፋና የአስቸኳይ ጊዜ አዋጅ መረጃ ማጣሪያውን ጠቅሶ እንደዘገበው ከጥቃቱ ጋር በተያያዘ ተሳትፏላቸው የተባሉ አካላትም በቀጣዮቹ ሳምንታት ፍርድ ቤት ቀርበው ክስ መሰረትባቸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ከዓለም አቀፍ የባለሙያዎች ቡድን ጋር በመሆን እያጣራ ባለው በአክሱም ከተማ ተፈጽሟል የተባሉ ጾታዊ ጥቃትና ተያያዥ ጉዳዮች ዙሪያም ፌደራል ፖሊስና ጠቅላይ አቃቤ ሕግም ተመሳሳይ ምርመራዎች እያደረጉ መሆኑን የፋና ዘገባ አመልክቷል። የአርቲስት ሀጫሉ ሁንዴሳን ግድያ ጉዳይ ሲመለከት የቆየው የፌደራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስታዊ ወንጀሎች ሁለተኛ ችሎት ፌደራል ከፍተኛ ፍርድ ቤት በሶስት ተከሳሾች ላይ የጥፋተኝነት ብይን ሰጥቷል። ተከሳሽ ላምሮት ከማልን በነጻ አሰናብቷል። በሌላ ችሎት የነ አቶ ጃዋር መሐመድ የህክምና ውሳኔ ለምን እንዳልተፈጸመ ታስረው እንዲቀርቡና መልስ እንዲሰጡ የታዘዙት የቃሊቲ ማረሚያ ቤት ኃላፊ ውሳኔው ያልተከናወነው ከበላይ በመጣ ትዕዛዝ ነው ማለታቸውን ሙክታር ጀማል ያደረሰን ዘገባ አመልክቷል። በሜንማር የፖለቲካ ቀውስ አዲስ አቅጣጫ እየያዘ ነው። በመፈንቅለ መንግስት ስልጣን የጨበጠው የጦር ሰራዊቱ ደጋፊዎች ያንጎን ከተማ ላይ ተቃዋሚዎች ላይ ጥቃት ማድረሳቸው ተዘግቧል። በብዙ መቶዎች የሚቆጠሩ የጦር ሰራዊቱ ደጋፊዎች ዛሬ ከተማዋ መሃል ሰልፍ አድርገዋል። መንገድ ዳር የቆሙ ሰዎች ሆ ብለው ሲጮሁባቸው ቀስትና ድንጋይም ወርውረውባቸዋል። በማህበራዊ መገናኛ ላይ በተዘዋወረ ቪዲዮ አንደኛው የጦር ሰራዊቱ ደጋፊ አንድ ሰው ሲደበድብና ከደጋፊዎቹ መካከል ቢያንስ አንድ ሰው ጩቤ ያዘ እንደነበር አሳይቷል። የሚያንማር የጦር ሰራዊት የሀገሪቱን መሪ አውን ሳን ሱኪንና ሌሎችንም የሲቪሉን መንግስት መሪዎች አስሮ የመንግስት ስልጣን ከያዘ ጀምሮ በየለቱ ተቃዋሚዎች ሰልፍ እየወጡ ሲሆን ከተቃውሞ ጋር በተያያዘ እስካሁን ቢያንስ የሶስት ሰው ህይወት አልፏል። አድማጮች ለሰዓቱ ያስኳቸው አጫጭር ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ።
ጋቢና ቪኦኤ ከአሜሪካ ድምፅ የሚተላለፍ የአዲሱ ትውልድ ድምፅ ነው። አስተያየትና ጥቆማችሁን በማኅበራዊ መገናኛዎቻችን በኩል እንድታደርሱን ይሁን። ወደ ቀዳሚው ዘገባ እናምራ። በአዲግራት ዩኒቨርሲቲ ተማሪዎች የነበሩና በሰሜኑ የኢትዮጵያ ክፍል በተከሰተው የጸጥታ ችግር ምክንያት በመቀሌ ዩኒቨርሲቲ አሬድ ግቢ ትምህርታቸውን እንዲያጠናቅቁ የተደረጉ ወደ 2000 የሚጠጉ ተማሪዎች በተለያየ አውቶቡስ ወደ አዲስ አበባና ወደ ተለያዩ ከተሞች ወደሚገኙ ቤተሰቦቻቸው እንዲመለሱ በማድረግ ሂደት ውስጥ ሐሙስ ዕለት በአንድ መኪና ላይ ታጣቂዎች ባደረሱት ጥቃት 2 ሴትና 4 ወንዶች በአጠቃላይ 6 ተማሪዎች፣ የመኪናው ረዳትና 2 የፌዴራል ፖሊስ አባላት መገደላቸውን የአሜሪካ ድምፅ ያነጋግራቸው ከጥቃቱ የተረፉ ተማሪዎች ገልጸዋል። ተማሪዎቹ የአርሶ አደር ልብስና የትግራይ ሚሊሻ ልብስን የለበሱ ታጣቂዎች ጥቃት እንደሰነዘሩባቸው ገልጸዋል። በዚህ ጉዳይ ላይ ከህወሓትም ሆነ ከፌዴራል መንግስቱ ምንም የተገለጸ ነገር የለም። ጉዳዩ ይመለከተዋል የተባለውን የሳይንስና ቴክኖሎጂ ሚኒስቴር የስራ ኃላፊዎች የእጅ ስልክ በመደወል መረጃ ለማግኘት ያደረግነው ጥረትም አልተሳካም። የተማሪዎቹ ቃለ ምልልስ ተካቶበት የተሰናደውን ዘገባ ጽዮን ግርማ በመቀጠል ታሰማናለች።
የአሜሪካ ድምጽ ያነጋገራቸውና ስማቸው እንዲገለጽ ያልፈለጉ 3 የዩኒቨርሲቲው ተማሪዎች እንደተናገሩት ከዚህ ጥቃት ከተረፉት 35 ተማሪዎች መካከል 7ቱን ቤተሰቦቻቸው እንደወሰዷቸው፣ 8ቱ ጥቁር አንበሳ ሆስፒታል ተወስደው ክትትል እየተደረገላቸው እንደሆነና 20ዎቹ ተማሪዎች ደግሞ በአዲስ አበባ አንድ ሆቴል ውስጥ ተቀምጠው ወደ የቤተሰቦቻቸው ለመሄድ እርዳታን እየጠበቁ እንደሚገኙ ይናገራሉ። የካቲት 6 ተመርቀው ጊዜያዊ የትምህርት ማስረጃ ያቸው እስኪሰጣቸው በመጠባበቅ እስከ የካቲት 10 እዚያው ዩኒቨርሲቲ ውስጥ እንደቆዩ አንድ ስሙ እንዲገለጽ ያልፈለገ ተማሪ የካቲት 11 2013 ዓመተ ምህረት ስለደረሰው ሁኔታ ሲናገር የአዲግራት፣ የአክሱምና መቀሌ ዩኒቨርሲቲ ተማሪዎች በአንድ ላይ የተማሩ ስለነበር ትምህርታቸውን የጨረሱ የአዲግራት ተማሪዎች ቶሎ እንዲወጡ እንደተነገራቸው ይገልጻል። ከዚያም ወደ አዲስ አበባ መንገድ ያስጀመራቸውን ሁኔታ ያስረዳል።
መቀሌ ዩኒቨርሲቲ መውጣት አለባችሁ የሚል ነገር አመጣና በቀን 10 ትኬት ቆረጥም ማለት ነው ወደ አዲስ አበባ ለመምጣት ትኬት ቆርጠን ጠዋት ነው የተነሳነው እና ያው በምን እንደሆነ እናቅም፣ 2 መኪና ውስጥ 2 ፌዴራል ፖሊሶች ነበሩ። እኛ ስንገባ ማለት እኛ ሰላም ነው ብለን ነው እንደዚህ አይነት ነገር ይገጥመናል ብለን አላሰብንም። ጉዞ ጀመርም ማለት ነው ወደ አዲስ አበባ። አዲ መስኖ የምትባል አካባቢ ላይ ስንደርስ ነው 2 መሳሪያ ያዙ ሰዎች ከፊት ለፊታችን መንገዱ ተዘግቷል ሲያስቆሙ ተመለከትን ማለት ነው። መኪናው ወዲያው በፍጥነት ነው እና ፌዴራሎች ወጥተው ተኩስ እርስ በራስ የተጀመረው ማለት ነው እና አንዱ ፌዴራልና አንዱ ፊት ለፊት የነበረው ሰውዬ ያው እርስ በራስ
ከዚያም ከተራራው ላይ በተለያየ አቅጣጫ ወደ መኪናው መተኮስ ተጀመረ ይላል ይኸው ተማሪ።
እና ግን ብዙ ናቸው ለካ ተራራው ላይ በጣም ብዙ ሚኒሻዎች ነበሩ እና ቀጥታ ወደ መኪናውን ወደ መደብደብ ነው የመጡት። በሶስት አቅጣጫ ስለሆነ በጣም ተኩሱ ሲበረታ ሹፌሩ እንደምን ብሎ መኪናውን ወደ አንድ ጠርዛ ይዞ ገለበጠው ማለት ነው። እና በአጋጣሚ ያው ስናይ መኪናው ወድቋል፣ ረዳቱ ተመቷል፣ ሹፌሩም በቃ ብቻ ያልሆነ ነገር ይታይ ነበር። እዚያ ቦታ ላይ 41 ተማሪዎች ነበርን። ያው እንደ አጋጣሚ ነው 6 ተማሪ ሲመታ በጥይት ያው ህይወቱ አለፈ ማለት ነው። እና 2 ፌዴራል ፖሊሶችም እነሱም ያው ሞተዋል። አንድ ረዳቱም ያው የለም። እና 7 ተማሪ ምናምን በጣም ከባድ ያው ስቀስቲል ነው መሳሪያ ሁሉ አልወጣላቸውም። ከባድ ጉዳት ነው። ነገ ተብለን አሁን ቁጭ ብለን የጠበቅን ያለ ነው ማለት ነው። 2 በጣም የተጎዱትን እዛው ቤተሰቦቻቸው እዛው እኛ እናሳክማለን ብሎ ወስደዋቸዋል። አሁን የቀረ ነው 28 ምናምን ተማሪ እዚያ አብሮናለ ማለት ነው።
ተኩሱን ከፊት ለፊት የከፈቱት ሚሊሻዎች ማን እንደሆኑ ለማወቅ ችላችኋል?
ማን እንደሆኑ ያው ማወቅ አይከብድም ነበረ ማለት ያው ልብሳቸውም እኛ እኔ ከዚህ በፊት በነገራችን ላይ መጀመሪያ እንደዚህ አይነት ነገር ትግራይ ክልል ላይ ሲጀመር ማለት ነው እኔም የኤርትራ ከተሰደዱ ተማሪዎች አንዱ ነበሩ። የሚለብሱትን ምናምን ነገር አቅናቅ ነበር እና ያው ሚኒሻዎች ናቸው እዛ ቦታ ላይ የነበሩት ማለት ነው። እስኪ ትግራይ ሚኒሻዎች ሲለበሱ ማለት ነው ይህ አብዛኛውን ጊዜ ሚኒሻዎች የሚለብሱት ልብስና አድግማሾቹ ያው ላይክ እንደ ገበሬ ነው የለበሱት።
የምን ሚሊሻ?
የትግራይ ክልል ሚኒሻ። ሁላችንም እንደዛ ከተደረግን በኋላ ሁላችንም ተሰብስበን ወደ ተራራው ጫፍ ይዞ ወጥቶ ነበረ።
ማን ይዟቸው ወጣው?
በታጣቂዎቹ ማለት ነው። ከዛ ነው ተራራው ጫፍ ወስደው ፈትሸው ምን ብሎ ከአንትን ካሉ በኋላ ያው ከዛ ነው እንዳንድ በመኪና ጭኖ ላቁም ማለት ነው። ፌዴራሎቹ ያልጣር ወዳሉበት ቦታ ማለት ነው።
ተራራው ጫፍ ላይ ምን አያችሁ?
ያው ተራራው ጫፍ ላይ ያው ሰፈር ነው። አንድ ሰፈር ናት። እዛ አካባቢ ብዙ ቤቶች አሉ እዛ አካባቢ ማለት ነው። እና የሆነ ስብሰባ ምናምን የሚያደርጉበት ቦታ ይመስለኛል።
ብዛት አላቸው
40 ይኖራል።
ሌላዋ እንዲሁ በተመሳሳይ ስሟ እንዳይጠቀስ የጠየቀች ተማሪ አውቶቡስ ውስጥ ፊት ለፊት በኩል ተቀምጣ እንደነበር ትናገራለች። በዚህ ጥቃትም ቤቲ የተባለች ጓደኛዋ ከአጠገቧ ሕይወቷ ማለፉን ገልጻልናለች።
ከፊት ሶስተኛ ደረጃ ነበር። 2 ሰዎች ከፊት ነበሩ። ምን ልበልሽ ብቻ በጣም ያስደነግጣል። በአንድ ጊዜ ነው ሁሉ ነገር በቃ ፍርስርስ ያለው። እነዛም ከፊት ወርዶ እንትን ሲሉ እነዛም 2 ሞቱ እና ስንጮ ተማሪ ነን ምናምን አልናቸው። ስንጮ ሰባል ስንወጣ ማት ከፊት መኪና በቃ በደንብ የተቀያቅለቀው ብታይ ብቻ ከፊት የነበሩ እና አንድ ጓደኛ ከፊት እና ከኋላ የነበሩ ሰዎች ሲሞቷቸዋለ ወይ።
ሌላው ሶስተኛው ተማሪ ከመቀለ ዩኒቨርሲቲ ግቢ ከወጡ በኋላ ያጋጠማቸውን በስፋት ይተርካል።
ጉዞ ጀመርን። ያው ከመቀለ 1 ሰዓት ተኩል እንደተጓዝን ሲሆን የምትባል ገጠር ነገር አለች።
ከሊት ትንሽ ወረዳ እንደ 40 ኪሎ ሜትር ከሊት 30 ኪሎ ሜትር 40 ኪሎ ሜትር ርቀት ላይ አዲመሶ የምትባል በጣም ገጠር በረሃለች ገደልና ተራራ ቦታ ወደ ማይጨውና አላማጣ መገንጠያ እሱ ላይ ከርቭ ላይ ትንታጠፍ ሁለት የታጠቁ ኃይሎች ዲጋ መንገዱን ገብተው ጠበቁ። ከርቭ ተሮራ ላይ የላቸው እጥፍ እንዳለ ዲጋ ተደድሮ ጥይት ጠቅለው አስቆሙ መኪናው። መኪናውን ባስቆሙበት ሰዓት ሁለት ፌዴራሎች ለምን እኛ ጋር እንደገቡ የምናውቀው ነገር የለም። አጅቦን ይሁን ከበቀሌ ወደ አዲስ አበባ እየሄዱ ይሁን የምናውቀው ነገር የለም። ሁለት ፌዴራሎች አብረውናሉ መኪና ውስጥ 44 ተማሪ መያዘው ሁለቱ ፌዴራሎችም አብረውናሉ። ሲያስቆሙ ሁለቱ ፌዴራሎቹ ወጡና ተኩስ ይጀመራል። እዛ ፌዴራሎቹ እና እነዛ ሁለቱ ከየት መጣ ማይባላይ ከተራራ ላይ ተኩስ ጀመረ። በጣም ብዙ ናቸው። በቤት በኩል እንደሚተኩስብን አናውቅም። ሁላችንም ተማሪዎች መኪና ውስጥ ነን። እናም መኪናው ተደበደበ። ሁለቱ ፌዴራል እዛ ሞቱ። ከዛ በኋላ ሙሉ መኪናውን ደበደቡ። ከነዚ አንዱ ተጎድቶ ሙቷል። ከነሱ አንድ ሞቱ። ሁለቱ ፌዴራል እዛው ሞቱ። ከዛ በኋላ መኪናው መደብደብ ጀመሩ። አላባሩም። በጣም መኪናው ተደበደበ። ረዳቱን ታመቱ ወርቋል። ሹፌሩ እንደምንም መቶ አስፓልት ላይ ስለሆነ እነሱ ከተራራ ሲመጡ ስለነበር ቀጥታ መስታወቱ እንዳለ ጨርሰ ተማሪው ዛ የተመታው ተመታ። የሞተውም እዛው ሞተ። ሁላችንም ተማሪዎች ደም በደሙነ። ሹፌሩም በምንም ይመጣና ተመልሶ መኪናው እንዲጠቀልና ወደ ተራራው ገለበጠው። መኪናው ተራራ ላይ ሆነ ስለነበር ሲተኩስ ነበረው። ወደ ተራራው ሲገለበጠው ያው ትንሽ ተኩሱ ትንሽ በረዳል። ለአንድ ለአስር ደቂቃ ቢሆን በረዳል። ከዚያ አልበቃቸውም ብሎ ከተራራው ወርደው አስፓልት ላይ መተኩስ ጀመሩ። ሁሉም ተማሪ ተማሪ ነን ተማሪ ነን ተማሪ ነን በማለት በጩኸት እንደዛ በምናሰማበት ሰዓት ሰሙን። ተው በቃ ውረዱ ውረዱ አሉ በትግረኛ። ወረድን። የሞቱትም እዛው ክፍተናቸው ወረድን። የቆሰሉትም አንዳንድ ይዘናቸው ወጣል። የት ይዘውን እንደሆነ አናውቅም። ብቻ ተራራ ከዛ መኪናውን እዛው ክፍተን ወደ ተራራ ይዘውን ሄዱ። እቃችን፣ ዶክመንታችን፣ ላፕቶፕ እና ሁሉም ነገር እዛው መኪና ላይ ክፍተን እጃችን ኖር ላይ አድርገን ወደ ተራራ ይዘውን ሄዱ። አንድ ሰዓት ነው 40 ደቂቃ 60 ደቂቃ በቃ አንድ ሰዓት ሚሆን ወደ ተራራ ጉዞ ይዘውን ሄዱ። ከዛ በኋላ እዛ አስቀምጠው የሆነ ወሬዎች ጀመሩ፣ ፍተሻ ጀመሩ። ማንነታችንን ለማወቅ ማንነታችንን አጣርተው ተማሪ መሆናችንን ሲያውቁ ሹፌሩም እንደ ድንገት ያው ተጎድቷል። አልሞተም ነበር፣ አብሮን ነበር። እሱንም ትንሽ መቱት። በትግረኛ ሲያወራቸው እንዴት ዛሬ በይቀት ተስራል እንዴት ተማሪ ይዘት ያለ ያንተ ጥፋት ነው ብለው እሱን መቱት። እንዴት በይቀት ተስራል እንደሆነ እያወቅ እንዴት ይዛቸው ትወጣል የእናንተ ጥፋት ነው ብለው ማለት ነው። ከዛ ያለውን ነገር እዛው በቃ የቆሰሉት አሉ ወደ 9 ተማሪዎች እነሱ ደም እየፈሰሰባቸው ነው። እርዳታም የለም፣ ተራራ ላይ ነው፣ ምንም ነገር የለም። እዛ በጣም በቃ ተማሪ ያለቅሳል፣ በጣም ለቅሶ ነበር። በዛ ሰዓት ትላልቆቹ ሚኒሻ የታጠቁ ነበሩ። እነሱ በጣም አዘኑ። ወጣቱ በጣም ሀይል ላይ ነበር፣ ተቆጡ ነበር።
ከዚያ አቅራቢያ ወዳለች ከተማ እንዲሄዱ መደረጉንም ይናገራል።
የቆሰሉትን ይዘን በሁለት ወጣቶች ተላክን ወደ ከተማ። ከተማ እንደሄድም የሆነ አይሱዚ ነበር በዛ ቀን ጥቃት የደረሰበት አይሱዚ ነበር። አንድ አላማጣ አይሱዚ ሹፌሩ ተመቶ አላማጣ ሆስፒታል ገብቶ መኪናውን ረዳቱ ነበር ሲጠብቅ የነበረው። ረዳቱን አዋርተው ውሰዷቸው ወደ ሆስፒታል ተባለ። ወደ ሆስፒታል በምንሄድበት ሰዓት ጥቃት ከደረሰበት 40 ኪሎ ሜትር ላይ የሆነች በረሃ ላይ መከላከያዎች አሉ። የኛ መከላከያዎች የኢትዮጵያ መከላከያ ሰነቶ ቢግንት ሶስተኛ ሻለቃ የሚባሉ አሉ። እነሱ ጋር አይሱዚ ይዞን ሄዳ እነሱ ኢመርጀንሲ ብለው ለተጎዱ 9 ተማሪዎች እንደዚህ እርዳታ አረጉልን። በጥጥ በምናም በምናም አድርጉን ያው ትንሽ ለአንድ ቀን ቢሆን እዛ አደርን በራ ውስጥ አደርን። እነሱ ደግሞ የሆነ በዛው አይሱዚ የረዳቱ ይዞት ወደ አላማጣ መሆኑ ሄድን። መሆኑ የምትባል ቦታ መሆኑ እንደሄድን እዛ ሌላ መከላከያዎች ተቀበሉ። እነሱ ደግሞ ታጅበን ወደ ቆቦ ሆስፒታል ጄኔራል ሆስፒታል ሄደን
ህይወታቸው ስላለፈው ተማሪዎች ረዳቱና የፌዴራል ፖሊሶቹ አስክሬን ሁኔታ ምንም እንደተናገሩ ሲሆን ከእነዚህ ተማሪዎች አንዱ ጋሻው ዳኛ የተባለው የአካውንቲንግ ተመራቂ ተማሪ እህት ስመኝ ዳኘው ደቡብ ክልል ጭኮ በተባለች ከተማ ነዋሪ ስትሆን ከመርዶ በስተቀር ያዩት ነገር እንደሌለ ትናገራለች።
መንገድ ላይ ሆኖ ታግዷል። ግማሹ ሞቷል፣ ግማሹ ቆስሎ ነው። ምና መታቸው ብለን ወንድሞቼ ሲሄዱ ሲጠይቁ ጓደኛ እኔ ባል እያየ ነው ሞተው እኔም ልጄ ነው ወጣሁት። በጥይት ከመቱ በኋላ ራሱን አጋድለዋል።
ትላንት ምሽት ከአዲስ አበባ ተመልሶ መርዶ ለቤተሰቦቹ ያረዳው አንተነህ ዳኛ የተባለው የሟች ወንድም ከጥቃቱ የተረፉትን ተማሪዎች አዲስ አበባ አግኝቶ የወንድሙን መሞት ከመስማቱ ውጪ አስክሬን እንዳላገኘ ገልጿል።
ከሰሚን የሰማነው በወሬ የሰማነው በአካል ምንም ነገር አልተገኘም። እዛ እንግዲህ እስከ ቦታው ድረስ ባንሄድም አዲስ አበባ ያው ከዚያ የተረፉ ልጆች አዲስ አበባ ላይ ሆቴል ተይዞላቸው እንደነበሩ ያው እዚህ አካባቢ ልጆች አሉ፣ ሌላ ተመራቂዎች እዛ የአክሱም ዩኒቨርሲቲ ተማሪዎች እና ከእነሱ ስልክ ምናምን ወስደን ሄድን አዲስ አበባ እና ያው መርዶ ነው የመጀመሪያ መረጃ ነበረ። ምክንያቱም ልጆች ራያ አላማጣና ቆቦ አካባቢ ማውቃቸው ልጆች ነበሩ እና እነሱ ሆስፒታል የሚሰሩ ስላሉ እነሱ መረጃውን ሰጥተውኝ ነበር። ስድስት ሞተዋል። ያው ውስጥ ከተገደሉ በኋላ ነው የኛ ለቅሶ። ጋሻው ነው የሚባለው ስሙ። የሚያገኝ ሞተው ወንድሜ ነው፣ ታናሽ ወንድሜ ነው።
በሌላ በኩል በመቀሌ ዩኒቨርሲቲ የተማሪዎች ፕሬዚዳንትና የአገር አቀፍ የተማሪዎች ህብረት ምክትል ፕሬዚዳንት አብርሃ ላይ አረፈ አይኔ ጥቃቱ በደረሰ ዕለት ከተማሪዎቹ የስልክ ጥሪ ሲደርሰው ለሳይንስና ቴክኖሎጂ ሚኒስቴርና ለሚመለከታቸው ኃላፊዎች ማሳወቁን ገልጿል። ጥቃቱን በተመለከተ በህወሓት በኩል ኃላፊነት ወስዶ ያወጣው መግለጫ የለም። ከፌዴራል መንግስቱም ምንም የተገለጸ ነገር የለም። በእኛ በኩል ጉዳዩ ይመለከተዋል የተባለውን ሳይንስና ቴክኖሎጂ ሚኒስቴር የስራ ኃላፊዎች የእጅ ስልክ ላይ በመደወል መረጃ ለማግኘት ያደረግነው ጥረት አልተሳካም። ተማሪዎቹ ከአንድ ቀን አዳር በኋላ እንደተወሰዱበት የተናገሩት የቆቦ ሆስፒታል ስራ አስኪያጅ አቶ ካሳሁን አዲሱ አርብ ዕለት የካቲት 12 ምሽት 35 ተማሪዎች ሆስፒታል ደርሰው ጉዳት የደረሰባቸው 12ቱ ሕክምና እንደተደረገላቸው ለአሜሪካ ድምጽ ገልጸዋል። በጉዳዩ ላይ የትግራይ ክልል ጊዜያዊ አስተዳደር ምላሽ እንዲሰጠን ያደረግነው ሙከራ አልተሳካም። ነገር ግን ባለፈው ሳምንት ጊዜያዊ አስተዳደሩ ባወጣው መግለጫ ክልሉ እንዳይረጋጋ ለማድረግ የተበታተኑ የህወሓት ኃይሎች መኖራቸውን ጠቅሶ ህብረተሰቡ ከነዚህ ኃይሎች ራሱን እንዲያርቅ ምክረ ሀሳብ ለግሶ ነበር። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
ኢትዮጵያ ውስጥ ዘመናዊ ቲያትር የተጀመረበት 100ኛ ዓመት ሊከበር መሆኑ ተበስሯል። ከጥቂት ወራት በፊት ስለ ቲያትር ያገባናል ባሉ 11 የቲያትር ባለሙያዎች የተመሰረተው ስለ ቲያትር የተሰኘው ቡድን ከኢትዮጵያ ቲያትር ማህበር ጋር በመተባበር ዓመቱን በሙሉ የሚዘልቅና በሀገሪቱ እየተዳከመ የመጣውን የቲያትር ሙያ የሚያነቃቁ መርሃ ግብሮችን ማቀዱን ይፋ አድርጓል። ኤደን ገረመው ከቡድኑ መስራቾች መካከል አንዷ ከሆነችው ደራሲና ጸሐፌ ተውኔት መዓዛ ወርቁ ጋር ቆይታ አድርጋለች።
ስለ ጥበብ፣ ስለ ቲያትር ያገባኛል፣ ይመለከተኛል ያሉ ሰዎች ስብስብ ነው ስለ ቲያትር የተሰኘው ስብስብ። የሚሰሩ ቲያትሮች ከከተማ ወጥተው ክፍለ ሀገር መሄድ ሲያቅታቸው፣ ከቀን ወደ ቀን የቲያትር ተመልካች ቁጥር እየቀነሰ ወንበሮቹ ሲራቆቱ፣ በከተማዋ ያሉ የቲያትር መድረኮች በእድሳት ሰበብ ተዘግተው ከዓመት በላይ ሲሻገሩና በመዲናዋ አዲስ አበባ 3 ቲያትሮች ብቻ መድረክ ላይ ሲቀሩ፣ አረ ይሄ ነገር በዛ፣ ወዴት እየሄድን ነው ስንል በመጠየቅ ተሰባሰብን ትላለች የዛሬ እንግዳዬ ደራሲና ጸሐፊ ተውኔት መዓዛ ወርቁ።
ለረዥም ጊዜ የተለያዩ የስራ ዘርፎች ተቋርጦ ነበረ። በተለይ በኮቪድ-19 ምክንያት አዋጅም ስለነበረ ተቋርጦ ነበር ብዙ ስራዎች እና አዋጁ ግድስ ወርቆ ከተነሳ በኋላ ብዙ የሙያ ዘርፎች ስራ ሲጀምሩ ቲያትር ግን ቶሎ አልጀመረም ነበረም። ከዛ በኋላ ምንድን ነው ምክንያቱ፣ ለምንድን ያልተጀመረው የሚል ጥያቄ በባለሙያዎች መካከል መጣ። በተለይ ብዙ ጊዜ ይመለከተናል፣ ያሳስበናል የምንል ቲያትር ላይ የምናወራ የምንተዋወቅ አብረን የሰራ ሰዎች እዚህ ላይ ስናወራ እንዲያራ የሆነ ነገር ማድረግ አለብን። ምንድን ነው ተለይቶ ክልከላም ወይም ደግሞ ችግር ሲመጣ ስለ ጫና የሚደረግበት ወይም ደግሞ አይከፈተው የሚል ጥያቄ ነበር የተነሳው። በተለይ ቲያትር ስራ ከጀመረ በኋላ ደግሞ ስናይ ቲያትር ቤቶች በስራ ላይ አይደሉም፣ እድሳት ላይ ናቸው እና ከተማው ላይ ያለውን የቲያትር እንቅስቃሴ ከጊዜ ወደ ጊዜ ስናየው የማሳያ ቦታዎችን እየቀነሱ ነው፣ የሚታዩ ትርኢቶች ብዛትም እየቀነሰ ነው፣ ቲያትር ላይ የሚሳተፉ ባለሙያዎችም ሙያውን እየለቀቁ በሌላ ሙያ ላይ እየተሰማሩ ነው ያለ እና ምንድን ነው ይህ ችግር እና ቲያትር ነው ተማር ነው ብዙዎቻችን እዚህ ሙያ ላይ ያለ ነው የምናውቀው ስራ ነው። አሁን ላይ የተለያየ ስራ እየሰራ ላለነው ነገር መሰረታችን እውቀታችንን መነሻችንም ቲያትር ነው እና ሙያው ሲዳከም ባለቤት እንደሌለው ዳር ቆመን ማየት የለብንም። የሆነ መፍትሄ እንፈልግ። በጣም ውስብስብ ተደራራቢ ችግሮች እንዳሉበት ይታወቃል። ሙያው ግን ከማነቃቃት እንጀምር፣ መነቃቃት አለበት የሚል ሀሳብ ነው የተነሳው። ስንነሳ 11 ሰዎች ነበሩ። እንደ አጋጣሚ ደግሞ ምን ጥሩ ሆኖ ተገኝቶ በዚህ አመት 2013 የኢትዮጵያ ቲያትር 100ኛ አመቱ ይሞላል። ማለትም የኢትዮጵያ አውሮፓዊ ቅርጽ ያለው የኢትዮጵያ ቲያትር 100 አመቱ ይሆነዋል። በ1913 ነው የመጀመሪያው በትሮን ተክለ ሐዋርያት ተክለ ማርያም የተጻፈ ቲያትር ለተመልካች የቀረበው። ስለዚህ ቤትን ያመልጠን አይገባም። በተለይ ቲያትር 100 አመት ሲሆን ለብዙ ሰዎች የስራ እድል ፈጥሯል። የመዝናኛ አማራጭ ነበረ። ሰዎችን በተለይ ህዝባችንን ደግሞ በስነ ልቦናም በመንፈስም አንድ ያረገ፣ ያስተባበረ፣ ያነቃቃ፣ ያስተማረ ሙያ ነው ወይም ሰዎች ትዝታ ነው ይጠቅማል። ስለዚህ በዚህ ሁኔታ በተለይ እኛ ዘመን ላይ ተጋግሎ ሊቀር አይገባውም። ቁጭት ከቁጭት የመነጨ እንቅስቃሴ ነው የጀመርነው።
ይሄ በቁጭት የተጀመረ እንቅስቃሴ ታዲያ ከኢትዮጵያ የቲያትር ባለሙያዎች ማህበር ጋር በመተባበር አመቱን ሙሉ የሚዘልቅና የኢትዮጵያ ዘመናዊ ቲያትር ጅማሮን መቶኛ አመት በማክበር ጥበቡን ለማነቃቃት ማቀዱንም አብስሯል።
እዚህ አሁን በኢትዮጵያ ቲያትር ባለሙያዎች ማህበር ስር ሆነን ዳለን አባላቶች ስም እንቅስቃሴ ጀመርን እና የተለያዩ ቁዶች በዚያ መስለ መስራት ያቀድናቸው ስራዎች ወይም እንቅስቃሴዎች ይህን አመት በተለይ ስለ ቲያትር እንዲወራ ሰዎች ቲያትር የሚጽፉ ካሉ እንዲጽፉ የተለያዩ አማራጮች እንዲፈልጉ ያሉ ቲያትር ቤቶች ባይኖሩም እንኳን ቲያትርን የትም ቦታ መስራት ይቻላል እና የትም ቦታ ላይ መስራት እንዲችል ማሰብ እንዲችል እንዲሰሩ ማበረታታት፣ ማነጋገር፣ መደጋገፍ በተለይ ደግሞ ሙያተኞችም አንድ ላይ ተሰባስበን ችግሩን መፍታት አለብን። አሁን እሱም የጀመርነው እኛ ልንሰራ ካሰብናቸው እቅዶችስ ማለት በዚህ ጊዜ የዳበሩ ናቸው። ወደፊትም የምንጀምረው የምናዳብረው ነገር እንደተጠበቀ ሆኖ በዚህ አመት ውስጥ በተለይ የቲያትር መቶኛ አመቱ በሆነበት አመት ውስጥ ስለ ቲያትር የሚወራባቸው ዝግጅቶች ማዘጋጀት ማቀድ ነው። ከነዚያ ውስጥ አንዱ ለምሳሌ ሚዲያ ባለሙያዎች ስልጠና አንዱ ነው። ይህንን የሚያሰብንበት ምክንያት ምንድን ነው? ቲያትሩ እንዲዳከም በተለይ አሁን ያለበት ደረጃ እንዲደርስ ብዙ አስተዋጽኦዎች ወይም ብዙ ውስብስብ ችግሮች ቢኖሩም ከነዚ ውስጥ አንዱ ሚዲያ ላይ ያለን አዘጋገብም መታገዙም ወይም ደግሞ ችግርም ቢኖር ችግሩ እንዲፈታ ግራ ቀኝ ላይ ያተኮረ ዘገባ አለመደረጉም አንዱ ምክንያት ነው ብለን እናምናለን። ከዛም በተጨማሪ ደግሞ ይህን እንቅስቃሴ ስናደርግ ደግሞ ሚዲያውን እንደ አንድ አጋራችን ማሰብ እና መያዝ እንፈልጋለን። ምክንያቱም ለረጅም ጊዜ የሚገልቅ መፍትሄ የመፈለግ መንገድ ስለሆነ የጀመርነው የሚዲያ ባለሙያዎች ደግሞ እኛ አጋር ነው እንዲያግዙን እንፈልጋለን። ስለዚህ የሚዲያ ባለሙያዎች ስለሚያስፈልጉን በእነሱ የጀመርነው የመጀመሪያ ዝግጅታችን እሱ ነው። ከዛ በኋላ ደግሞ የዚህ ዝግጅት ማስጀመሪያ የሚሆን ምሽት አለን። በባለሙያዎች መካከል የሚደረግ መፍትሄ የመፈለግ ምክክር አለን። እንደ ወርክሾፕ እና ስብሰባም አለን። ያው ቲያትርነትና መስታሰ ደግሞ ቲያትር ሳይታይ ወይም ትርኢቶች ሳይቀርቡ ስለማይሆን በቅ ደረጃ ላይ መቶ ቲያትሮች የሚቀርቡበት ፌስቲቫልም አስበናል። በመቶኛ ዓመት ታሪክ ውስጥ ደግሞ ጉልህ የሆኑ ታሪኮች ደግሞ በህትመት ዶክመንት ተደርገው እንዲቀመጡ መረጃ የማሰባሰብን ስራ እየተሰራ ነው። እሱን የማሳተምም ሀሳብ አለ። አንጋፋ ባለሙያዎቻችንን በተለይ ቲያትርን ሳይቋረጥ እስከዛ ድረስ ይዘውት ስለመጡ አንጋፋ ባለሙያዎች ደግሞ እውቅናና ምስጋና የማቅረብ ምሽትና እግረ መንገዳችንንም ታሪክን በምስልና በድምፅ ቀርጾ የማቆየትም ሀሳብ አለን። ከዛ ደግሞ የመጀመሪያው ቲያትር የዛሬዎች ኮሜዲያ መሳለቂያ የሚባለው ቲያትር የቀረበበት ቀን ዳግሜ ሶስት የዚህ የመጡና መቱን መዝጊያ ዝግጅት እናደርጋለን።
እነዚህ ሁሉ እንቅስቃሴዎች ታዲያ አዲስ አበባ ላይ ብቻ ተገድበው እንዳይቀሩ ጥረት የማድረግና ክልሎችንም እንዲሁም ዩኒቨርሲቲዎችንም የማሳተፍ ሀሳብ እንዳለ ደራሲና ጸሐፌ ተውኔት መዓዛ ወርቁ ታስረዳለች።
በዚህ አመቱ በርካታ ተማሪዎች እየተመረቁ ይወጣሉ። በቲያትር ግን ችግሩ ምንድነው? መስሪያ ምቹ ሁኔታ ደግሞ የለም። ስለዚህ በተለይ የክልል ዩኒቨርሲቲ ጥሪ የሚያቀረብንላቸዋሉ። በፊት በነገራችን ላይ በጣም ሰፊ እንቅስቃሴ ይደረግ የነበረው በክልሎች ነበረ፣ በአማካር ክበባ እንዲሁም ቲያትር ደግሞ ከቦታ እየተንቀሳቀሰ ያ እንቅስቃሴ በአጠቃላይ የለም። ቲያትር ከከተማ ወደ ከተማ እየተዘዋወረ አይደለም። ምናልባት ሀገሪቱ ሁኔታ ጋር የተገናኘ ሊሆን ይችላል። ፊልሞች የሚሄዱ ነበር፣ እነሱም ተቋርጠዋል። ስለዚህ እሱም በሚኖረን ትርኢት ደግሞ ሀገር አቀፍ ነው። አዲስ አበባ ላይ ጎላ ብሎ ስለነበረ ነው እንጂ የምናወራው የኢትዮጵያ ስለ ክልሎች ያሉ እንቅስቃሴዎችንም ይመለከታል። እንዲሁም በተለያዩ ቋንቋ የሚሰሩ ካሉ ወይም እንዲሰሩ በማድረግም አንዱ ማነቃቃት ማለት ይሄ ነው። በተለያየ ቋንቋ እንዲሰራ በተለያየ ቦታ እንዲሰራ እና ኢትዮጵያ ውስጥ ሰፊ እንቅስቃሴ እንዲኖራል።
በተጨማሪም መገናኛ ብዙሃን ለቲያትር መነቃቃት የራሳቸውን ሚና እንዲጫወቱም ጥሪ ተደርጎላቸዋል።
ግን የእኛ እንቅስቃሴ በዚህ አመቱን በማክበር ብቻ አይቋረጥም። የቲያትር ችግሮችን በተለይ ከባለሙያዎች ጋር በምናደርገው ምክክር የምንደርስባቸውን ችግሮች ለመፍታት በጋራ የምንተባበርባቸው ስራዎችን ወደፊት እንቀጥላለን ብለን ነው የምናስበው። ዘላቂ የሆነ መፍትሄ የሚያስፈልገው ስለሆነ ማለት ነው። ሚዲያዎች ቲያትር አሁን ላይ ያለበትን ሁኔታ እንዲረዱት ነው የምንፈልገው። ልክኛ እየተዳከመና ቁጥሩ እየቀነሰ መምጣቱ እንዳሳስበን እነሱም እንዳሳስባቸው ሲዘግቡ በማበርታት በማጠንከር ወይም ደግሞ የተደረገች መታ ሰራም ካለች እሱም በማገዝ እንዴት አብረውን ይሰራሉ ነው። በእርግጥ ለሚዲያ አቅጣጫ ፈጪ ሙያ የራሱ ዲስፕሊን አለ አይደለ? ይህን ዘግብልን ማለት ወይም ደግሞ የኛ የህዝብ ግንኙነት ሁኑ ማለት አንችልም። ነገር ግን በአዘጋገባቸው ደግሞ ሚዛናዊ እንዲሆኑ በጣም የተዳከመ ነገር ሲታገኙ ብዙ ጉላ አስተሳሰብ ሲበት የበለጠ አይደለም የሚጠቀም መፍትሄውም ከእነሱ የሚመጠየቅ ነገር ነው። የጋራ ምስክር ማለት ይቻላል።
ኢትዮጵያ የቲያትር ባለሙያዎች ማህበር ኢትዮጵያ ዘመናዊ ቲያትርን 100ኛ ዓመትን ለመዘከር ከወዲሁ ማህበራዊ መገናኛ ብዙሃኖችን በመጠቀም ከቲያትር ጋር የተያያዙ ፎቶግራፎችን፣ መጽሐፍቶችን እንዲሁም ትዝታዎችን ማጋራት ጀምሯል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በሚሊዮኖች የሚቆጠሩ ተጠቃሚዎች ያሏቸውን ግዙፍ የአሜሪካ የቴክኖሎጂ ካምፓኒዎችን በጥልቀት ለመፈተሽና ቁጥጥር ለማድረግ የሚደረገው ጥረት ተጠናክሮ ቀጥሏል። በዚህ ዙሪያ የአሜሪካን ድምፅ ዘጋቢ ሚሼል ኩዊነን ያጠናቀረችውን ዘገባ ስመኝሽ ቆየ ታሰማናለች።
በፈረንጆቹ አቆጣጠር ጥር 6 በአሜሪካ ምክር ቤት ላይ የደረሰውን ጥቃት ተከትሎ ግዙፎቹ የቴክኖሎጂ ኩባንያዎች ያላቸውን አቅም የመፈተሹ ፍላጎት እንዳዲስ አይሏል። ምክንያቱ ደግሞ ተቃዋሚዎቹ ድርጊታቸውን ለማቀድ ማህበራዊ ሚዲያዎችን እንደተጠቀሙ መዘገቡ ነው። ያን ተከትሎ ፌስቡክ እና ትዊተር የቀድሞውን ፕሬዝዳንት ዶናልድ ትራምፕ እና ሌሎችን ከማህበራዊ ገጾቻቸው ላይ ሲያሰናብቷቸው፣ እንደ ጉግል፣ አማዞን እና አፕል የመሳሰሉት ደግሞ የትራምፕ ደጋፊዎች በብዛት የሚጠቀሙትን ፓርለር የተሰኘ የማህበራዊ ትስስር መተግበሪያ አውጥተዋል። ከአሜሪካ ድምጽ ጋር በስካይፕ ቆይታ ያደረጉት የሚቺጋን ዩኒቨርሲቲ መምህር ጄሪ ዳቪስ እንደሚሉት የነዚህ ቴክኖሎጂ ኩባንያዎች አቅም በጥልቀት መፈተሽ አለበት።
በዋናነት ጉልበታቸው የሚመነጨው ልክ እንደ በረኛ መሐከል ላይ ሆነው የሁሉም ነገር መተላለፊያ መሆናቸው ላይ ነው። ጠለቅ ብለን መመርመር የምንፈልገውም እሱን ነው።
ግዙፎቹን የቴክኖሎጂ ኩባንያዎች በጥልቀት የመመርመር ጉዳይ አዲስ ሐሳብ አይደለም። ለምሳሌ በአሁኑ ሰዓት ጉግል፣ ፌስቡክ እና አማዞን ገበያ አጠቃሎ ለመያዝ በመሞከር ጉዳይ ምርመራ እየተደረገባቸው ሲሆን የኩባንያዎቹ ባለቤቶችና አመራሮች በተለያየ ጊዜ በአሜሪካ ምክር ቤት እየቀረቡ ቃላቸውን እንዲሰጡ ይደረጋሉ። እነዚህ የቴክኖሎጂ ኩባንያዎች ከሚፈለገው በላይ ኃያል መሆናቸው ልክ አለመሆኑ ላይ ብዙዎች ቢስማሙም ልዩነቱ ምን መደረግ አለበት በሚለው ላይ ነው። ኩባንያዎቹን መዝጋት፣ ከተጠቃሚዎቻቸው ላይ የሚሰበስቡትን መረጃ መገደብና ተጠቃሚዎቻቸው ግላዊ መረጃቸው ሲጣስ እንዲከሱ ማድረግ፣ ወይስ በማህበራዊ ሚዲያዎች ላይ ለሚተላለፉ ሐሰተኛ መረጃዎች ተቋማቱን ተጠያቂ የሚያደርግ ሕግ ማውጣት? እነዚህ ጥያቄዎች መልስ እንዳላገኙ በፌዴራል ጉዳዮች የኤሌክትሮኒክስ ድንበር የለሽ ፋውንዴሽን ዳይሬክተር የሆኑት ኢንዲያ ማክኔ ያስረዳሉ።
ሪፐብሊካኖች ባህልን የሚያጠፋ አድርገው ስለሚያዩትና ኩባንያዎቹ ሆነ ብለው ከቀኝ አክራሪዎች ወገን የሚነሱ ሀሳቦችን ለመቆጣጠር ሳንሱር ያደርጋሉ ብለው ስለሚያስቡ ይበሳጫሉ። ዴሞክራቶችን የሚያሳስባቸው ደግሞ እነዚህ ማህበራዊ ሚዲያዎች በበቂ ሁኔታ ሳንሱር አለማድረጋቸውና ከሚገባው በላይ የጥላቻ ንግግሮችና ዛቻዎች እንዲንሸራሸሩ መፍቀዳቸው ነው።
የሐሰተኛ መረጃዎች ስርጭትን በተመለከተ ሁለቱም ወገኖች ችግር መሆኑን ቢቀበሉም በተለይ በነጻነት የመናገርን መብት በሰፊው የሚያጎናጽፍ ህገ መንግስት ባላት አሜሪካ ያንን የሚያስቆም ህግ ማውጣት አስቸጋሪ ነው ይላሉ ማክኔ።
How do you write a piece of legislation that makes illegal
የሐሰተኛ መረጃን ህገ ወጥ አድርጎ ነገር ግን ምጸታዊ ንግግሮችን፣ አስቂ መጣጥፎችን፣ ኮሜዲዎችን፣ ትችቶችንና የመገናኛው ኢንዱስትሪ የሚጠበቅባቸውን በግነት የሚሰሩ ስራዎችን የሚጠብቅ ህግ እንዴት ተደርጎ ሊወጣ ይችላል? እነዚህ ሁሉ በፖለቲካ ውስጥ አስፈላጊ የመወያያና የመነጋገሪያ መድረኮች ናቸው።
ብሩኪንግ በተሰኘው ተቋም የፈጠራት ቴክኖሎጂ ማዕከል ዳይሬክተር የሆኑት ኒኮል ተርነር ሊን ጨምሮ ጉዳዩን የሚከታተሉ ባለሙያዎች እንደሚሉት በአሁኑ ሰዓት የሚያስፈልገው ግዙፎቹ የቴክኖሎጂ ኩባንያዎች ያላቸውን ኃይል የበለጠ ለመረዳት እንደ አዲስ ቴክኖሎጂው ማህበረሰቡን እንዴት እንደሚከፋፍልና አንድ እንደሚያደርግ መረዳት ነው።
ህጉ ምን መምሰል አለበት? ተገቢው አሰራርስ ምን አይነት ነው? እና የህብረተሰቡን ደህንነት እንዴት ነው መጠበቅ ያለብን በሚሉት ጉዳዮች ላይ ብሔራዊ ንግግር ያስፈልጋል። ይሄ ቁልፍ ጉዳይ ነው።
በዓለም ዙሪያ የሚገኙ በርካታ የማህበራዊ ሚዲያ ተጠቃሚዎችና መንግስታት የቴክኖሎጂ ኩባንያዎች የመረጃ ማስተላለፊያ ሆነው ሊኖራቸው በሚገባው ጉልበት ዙሪያ በመጪዎቹ ወራት ክርክሮችን ያደርጋሉ። በሚሼል ኩዊኒን ለተጠናቀረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ነበር። መልካም ምሽት።